Gambino B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ሐሙስ ታህሳስ 22 2013 ዓ.ም የጋቢና ቪኦኤ መሰናዶው ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዛሬ ዕለቱ የአውሮፓውያኑ የ2020 ማብቂያና የአዲሱ ዓመት 2021 ዋዜማ ነው። በዓመቱ ላይ ተጽዕኖ ካሳደሩ ርዕሰ ጉዳዮች መካከል መራርጠን ይዘንላችኋል።
የኢኮኖሚ አለመረጋጋቶች በጣም ህብረተሰቡ ሲቸገር እንደነበረ ማስተዋል ይቻላል። ለዚህ ደግሞ በጣም በቀጥተኝነት በሚታይ ሁኔታ በጣም እየጨመረ ያለው ይሄ የውጭ ምንዛሪ ተመኑ፣ ኑሮ ውድነቱም እየጨመረ ነው የመጣው። በኢኮኖሚው አኳያ በጣም ከባድ የነበረ አመት ነው ብዬ አስባለሁ።
በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል የኢትዮጵያ ልማት ባንክ ለሶማሌ ክልል በመጪዎቹ 6 ወራት ለአነስተኛና መካከለኛ አምራች ኢንዱስትሪዎች የ500 ሚሊዮን ብር ብድር ማዘጋጀቱን አስታውቋል። ይህንንም የምናየው ይሆናል። በሌላ በኩል የፈንድቃ የባህል ማዕከል የኔዘርላንድ የዘውድ ሽልማት የሆነው የፕሪንስ ክላውስ ሎሬት ተሸላሚ ሆኗል።
አዝማሪ ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል።
የጋቢና ቤ እንግዳ ሆናል። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ አብረናችሁ እናመሻለን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንለፍ።
አመሰግናለሁ ኤደን። ከዩናይትድ ስቴትስ የተወካዮች ምክር ቤት የቀረበውን ኮቪድ-19 ያስከተለውን የኢኮኖሚ ችግር ለማቃለል ለዜጎች የሚሰጠውን የድጎማ ገንዘብ መጠን ከፍ የሚያደርገውን የውሳኔ ሐሳብ የሕግ መወሰኛው ምክር ቤት በተፋጠነ ሁኔታ እንደማይመለከተው የምክር ቤቱ የብዙሃን መሪ ሚች መክኔል ትናንት ግልጽ አድርገዋል። ሚች መክኔል የዩናይትድ ስቴትስ ሕዝብ ተወካዮች ምክር ቤት የፕሬዚደንት ዶናልድ ትራምፕ ድምፅን በድምፅ የመሻር ስልጣናቸውን ተጠቅመው ውድቅ ያደረጉትን የ740 ቢሊዮን ዶላር የመከላከያ በጀት ረቂቅ ሕግ እንዲሽሩም የምክር ቤት ባልደረቦቻቸውን አሳስበዋል። ፕሬዚደንት ትራምፕ የዚህ ዓመት የመከላከያ በጀት እኛ ሪፐብሊካኖች የፈለግነውን እያንዳንዱን በጀት ጥያቄ ሁሉ ያካተተ አይደለም፣ የዲሞክራቲክ ባልደረቦቻችንም ተመሳሳይ ስሜት እንደሚሰማቸው እርግጠኛ ነኝ ብለዋል። የዩናይትድ ስቴትስ የሥራ ሚኒስቴር ባለፈው ሳምንት 787,000 ተጨማሪ ሠራተኞች የሥራ አጥነት ድጎማ መጠየቃቸውን በዛሬው ዕለት ባወጣው መግለጫ አስታውቋል። ይህ መሆኑ የተነገረው ላለፉት 9 ወራት ኮሮና ቫይረስ ያስከተለው ቀውስ በአሜሪካ የሠራተኞች ስምሪት ላይ ያሳደረው ጫና እየቀጠለ ባለበት በአሁኑ ወቅት ነው። በቅርቡ የወጣው የሥራ አጥ አመላካቾች ቁጥር ቀደም ሲል ከነበረው ሳምንት ጋር ሲነጻጸር በ19,000 ሥራ አጥ አመልካቾች ያነሰ ቢሆንም ከቅርቡ ወራት ወዲህ ከተመዘገቡት የሥራ አጦች ቁጥር ጋር ተመሳሳይ ነው። ለሁለተኛ ጊዜ የተመረጡት የቡርኪና ፋሶ ፕሬዚደንት ሮማርክ ክርስቲያን ካቦሬ የአገሪቱን ጠቅላይ ሚኒስትር ክሪስቶፍ ዲምቤሮ ከስልጣናቸው አንስተው መንግስት ማፍረሳቸውን የፈረንሳይ የዜና አገልግሎት ዘግበዋል። ፕሬዚደንቱ ስልጣናቸውን ተጠቅመው ባወጡት ድንጋጌ መሠረት የጠቅላይ ሚኒስትሩ ስልጣን ተቋርጧል፣ መንግስትም ፈርሷል ብለዋል። ከስልጣናቸው የተነሱት ጠቅላይ ሚኒስትር የሚተካቸው ማን እንደሆነና በቀጣይ አገሪቱ በምን አይነት መንግስት እንደምትመራ የታወቀም የተባለም ነገር የለም። በደቡባዊ የኖርዌይ ክፍል በደረሰ የመሬት መንሸራተት 10 ሰዎች አደጋ ደርሶባቸዋል። ከእነርሱ መካከል አንዱ በከፍተኛ ሁኔታ የተጎዳ ሲሆን 21 ሰዎች ደግሞ የት እንዳሉ አልታወቀም። አደጋው በደርዘን የሚቆጠሩ ህንፃዎች ላይ ጉዳት ማድረሱን ፖሊስ አስታውቋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። የዕለቱን አብይ ርዕስ እናስደምጣችሁ። እየተሰናበት ነው ያለነው የፈረንጆቹ 2020 ዓመት በዓለም ዙሪያ በብዙ ፈታኝ ሁነቶች የተሞላ ነበር። ሚሊዮኖችን ለሞት ከዳረገው ኮቪድ-19 ወረርሽኝ አንስቶ የዓለም ኢኮኖሚ ማሽቆልቆል፣ የማህበራዊ ግንኙነቶች መቋረጥና ኢትዮጵያን ጀምሮ በተለያዩ ሀገራት የተከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች እንዲሁም ግጭቶች ብዙዎችን የፈተኑ ነበሩ። ስመኝሽ የቆየ የአሜሪካ ድምጽ በዓመቱ ውስጥ ከዘገባቸው ጉዳዮች ውስጥ የተወሰኑትን መራርጣ የፈረንጆቹ 2020 እንዴት አለ ባለፈ በመጪውስ 2021 ምን ይጠበቃል ስትል የተለያዩ እንግዶችን አነጋግራለች። እንደሚከተለው ይቀርባል።
2020ን ያክል የሰው ልጆችን የፈተነ አመት ኖሮም ያውቀ አይመስልም። በአውስትራሊያ ደኖች ውስጥ በተፈጠረ ከፍተኛ የእሳት ቃጠሎ የጀመረው አመት ከቻይና ውሃን ከተማ በተነሳ የኮሮና ቫይረስ ወረርሽኝ እስካሁን ከ1.8 ሚሊዮን በላይ የሚሆን ህይወት ቀጥፏል። ይህን ተከትሎም የዓለም ኢኮኖሚ ቀውስ ውስጥ ገብቷል። ተቋማት ተፈትነዋል። በኢትዮጵያም ከነዚህ ዓለም አቀፍ ቀውሶች በተጨማሪ ውስጣዊ የፖለቲካ ለመረጋጋት የወለዷቸው ግጭቶች ለበርካቶች ህይወት መጥፋት፣ መሰደድና ንብረት መውደም ምክንያት ሆነዋል። ይህን መነሻ አድርገን በዚህ በመናገባደደው አመት ችግሮችን ለመፍታት የሀገር ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሐሳቦች ዙሪያ ሲሰሩ ከነበሩ ምሁራን መካከል አንዱ የነበሩትን ዶክተር ዘነበ በየነን አመቱ እንዴት ተጠናቀቀ ስንል ጠይቀናቸዋል።
በኢትዮጵያ ላይ ለሶስት አመታት አካባቢ ስንሰራው የነበረው የሀገር ብሔር ግንባታ የመጀመሪያው ፌዝ ፍጻሜ አግኝቶ ለመንግስት አስረክበን ለሚቀጥለው ደረጃ እየተዘጋጀን ያለንበት ጊዜ ነው። አሁን በዚህ ፕሮጀክት ከብዙ ወገኖች ጋር ተመካክረናል። የኢትዮጵያ ችግሮች ምንድን ናቸው? የወደፊት እጣ ፈንታችን ምን ይመስላል? እዚህ ላይ የደረስንበት መንገድ ምንድን ነው? የሚሉትን ብዙ ነገሮችን ለማየት ሞክረናል እና ፈተናዎች ቢበዙም ተስፋ ያየሁበት ፕሮጀክት ነው ብል የተሳሳትኩ አይመስለኝም።
ኢትዮጵያውያን እንደ ህብረተሰብ ፈውስ የሚያስፈልጋቸው ጊዜ ነው የሚሉት ዶክተር ዘነበ መጪው 2021 ዓመተ ምህረት የበርካቶች ቁስል የሚሽርበት አመት እንደሚሆን ተስፋ ያደርጋሉ።
እንደ ህብረተሰብ ከታመምን የፈውስ ጊዜ ያስፈልገናል። ይሄ ፈውስ ደግሞ የሚመጣው ሁሉንም ነገር ግልጽ አድርጎ በመወያየት፣ በመነጋገር፣ በመከራከር ሊሆን ይችላል። የዛ ፕሮጀክት የሚቀጥለው አካል የሚሆነው ይሄ ነው። ህዝቡን በሚያንቀሳቀስ መንግስትን፣ የተለያዩ ተቃዋሚ ፓርቲዎችን፣ የተለያዩ የህብረተሰብ አካላትን ባሳተፈ መልኩ ስለ ወደፊት የኢትዮጵያ ሁኔታ እጣ ፈንታ የምንወያይበት፣ ከሌሎች ሀገሮች የምንማርበትን መድረክ አዘጋጅተን ኢትዮጵያ ላይ ምናልባትም ለውጥ ሊያመጣ የሚችል አንድ ትልቅ ፕሮጀክት አስበናል። ወደ ተግባራዊ እንቅስቃሴው የምንገባበት አመት ይሆናል ብዬ ተስፋ አደርጋለሁ።
ሌላው በዚህ በ2020 ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። በዚህ ዙሪያ ከዚህ ቀደም የባለሙያ አስተያየታቸውን ሰጥተውን የነበሩት የኢኮኖሚ ባለሙያ አቶ ብስራት ተሾመ 2020 በአጠቃላይ በኢኮኖሚ አኳያ አስጨናቂ አመት እንደነበር ይገልጻሉ።
በዚህ በኑሮ ውድነትና ከሱ ጋር ተያያዥ በሆኑ የኢኮኖሚ አለመረጋጋቶች በጣም ህብረተሰቡ ሲቸገር እንደነበረ ማስተዋል ይቻላል። ለዚህ ደግሞ በጣም በቀጥተኝነት በሚታይ ሁኔታ በጣም እየጨመረ ያለው ይሄ የውጭ ምንዛሪ ተመኑ ከኢትዮጵያ ብር አጌንስት ዶላር በአማካይ ወደ 20% አካባቢ ነው በየአመቱ አሁን አቅሙን እያጣ ያለው። ከዚህ ጋር በቀጥተኝነት ተያያዥ በሆነ ሁኔታ ኑሮ ውድነቱም እየጨመረ ነው ያመጣው። ይሄ በጣም አስጨናቂ ነው ለህብረተሰቡ። በኢኮኖሚው አኳያ በጣም ከባድ የነበረ አመት ነው ያስባለሁኝ።
በኢኮኖሚው ዙሪያ ያለው ፈተና የበዛ ቢሆንም በዚሁ አመት በተለይ በቡና፣ በወርቅና በአበባ ንግድ ዙሪያ የታየው የውጭ ንግድ መሻሻል ተስፋ ሰጪ ነው። በመጪው አመትም ይህን መሻሻል አጠናክሮ መቀጠል እንደሚገባ የሚገልጹት አቶ ብስራት በተለያዩ የሀገሪቱ ክፍሎች የሚታዩት ግጭቶችና የታቀደው ምርጫ ሊደርሱ የሚችሉትን ተጨማሪ አሉታዊ ተጽዕኖች ለመቀነስ መንግስት በተለይ ሰላምና መረጋጋት ላይ ጠንክሮ መስራት አለበት ሲሉ ይመክራሉ።
በተለያዩ ቦታዎች ላይ የምንሰማቸው ግጭቶች፣ አለመረጋጋቶች በቀላሉ የሚታዩ አይደሉም። ስለዚህ በዋናነት መንግስት ዝም ብሎ ብቻ ሰላምና መረጋጋቱ ላይ ቢሰራ ሌሎቹ ነገሮች ቀስ እያሉ ወደ ቦታቸው ይመለሳሉ ብዬ አስባለሁኝ። እና ግን ወደፊት ደግሞ ስናይ ትልቁ እንደ ቻሌንጅ እኔ የማየው የኑሮ ውድነት እና የዋጋ ግሽበት ጉዳይ ነው። ይሄንን መንግስት በጣም አተኩሮ በህዝቦች መካከል ያሉ ቅራኔዎችን ለመቅረፍ ከሚደረግ መመካከር ባልተናነሰ በዚህ በኑሮ ውድነትና በዋጋ ግሽበት ላይ ከፍተኛ የሆነ ስራ መሰራት አለበት።
በምናገባድደው አመት በኢትዮጵያ በየጊዜው ከሚነሱት ግጭቶች ጎን ለጎን ተያይዞ በስፋት የተነሳው የሐሰተኛ መረጃዎች ስርጭት ነው። በአሜሪካን ሀገር የሚገኘው ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትና በተለይ በኢንተርኔትና ማህበራዊ ሚዲያዎች ዙሪያ ሰፊ ጥናትን ያካሄዱት አቶ እንዳልካቸው ጫላ 2020 እውነትን ከሐሰት መለየት ከባድ የነበረበት አመት እንደሆነ ይገልጻሉ።
እቱ ተፈጥሮ ግጭቱን የጀመረው ማን ነው? በምን ሁኔታ ውስጥ የተጀመረው? ስንት ሰው ሞተ? የሚሉት መሰረታዊ ጥያቄዎችን መመለስ በማንችልበት ደረጃ በዓለም አቀፉም መገናኛ ብዙሃን ሀገር ውስጥም ባሉ የመገናኛ ብዙሃን ብዙ መረጃዎች የተሳሳቱ ሆን ብለውም ሊሆን ይችላል፣ ሳያውቁም ሊሆን ይችላል። በዚህ በጣም በርካታ ሰዎች ስህተት ውስጥ ወድቀዋል።
በማወቅም ሆነ ባለማወቅ በሚሰራጩ ሐሰተኛ መረጃዎች ህብረተሰቡ ለበርካታ ቀጥተኛና ተዘዋዋሪ ጉዳቶች እንደተጋለጡ አበክረው የሚገልጹት እንዳልካቸው በተለይ በመጪው የፈረንጆቹ አመት በሚካሄደው ምርጫ ተጨማሪ ጉዳቶች እንዳይደርሱ ሊሰሩ ስለሚገባቸው ስራዎች እንዲያስረዳሉ።
እንግዲህ የትምህርት ፕሮግራሞች መስፋፋት ይጀምራሉ ይያስባሉ። በተለይ ደግሞ ይሄ የሚዲያ ሊትሬሲ ፕሮግራሞች መስፋፋት አለባቸው። አንድ ተስፋ ማረገው ነገር ይሄ ነው። ሁለተኛ እንግዲህ መጪው 2021 ኢትዮጵያ ውስጥ ምርጫ ይካሄዳል። እንግዲህ ከምርጫው በኋላ አሁን ያለው ያልሰከነ ፖለቲካ ወደ ሰከነ ፖለቲካ ይሸጋገራል የሚል እምነት አለኝ። ተስፋም አደርጋለሁ። ከምርጫው በፊት ምናልባት የቸገረ ጊዜ ሊሆን ይችላል። ትንሽ ውጥረት ይኖራል ብዬ አስባለሁ። ግን ምርጫው ከተጠናቀቀና ምርጫውን አሸንፎ ስልጣን የሚይዘው አካል አገርን የማረጋጋት ስራ ይሰራል ብዬ ተስፋ አደርጋለሁ።
2020 በተለይ ቴክኖሎጂዎችን በመጠቀም የሚሰራጩ ሐሰተኛ መረጃዎችን፣ የጥላቻ ንግግሮችንና ጥቃት ቀስቃሽ መልእክቶችን ለማስቆም የማህበራዊ ድህረ ገጽ ተጠቃሚዎች እንቅስቃሴ ጀመሩበት አመትም ነበር። ከነዚህ አንዱ ደግሞ ዮሐንስ ሞላ ነው።
እርስ በርስ በመነቃቃት ምን ማድረግ እንችላለን ብለው እርምጃዎችን ለመውሰድ ለመቆጣጠርና ለማስቆም ትክክለኛ መረጃ በመፈለግ የጥላቻ ንግግሮች ሲመጡ ሰዎችን አቁሙ፣ ይሄንን ማድረግ አችሉም ብሎ ለመከላከልም እንቅስቃሴዎች የተደረገበትም አመት ነው። በዚያው ልክ ለምሳሌ የኔትወርክ አጌንስት ሄት ስፒች የሚለው ፌስቡክ ላይ እና ትዊተር ላይ ያለ ግሩፕ ነው። እሱ መቋቋሙን እንደ ጥሩ ነገር አየዋለሁ።
በአጠቃቀም ጉድለት ምክንያት ቴክኖሎጂ በማህበረሰብና በሀገር ላይ ጉዳት እንዲደርስ ምክንያት ሆኖ ቢነሳም በተለይ ባለንበት ወረርሽኝ ወቅት ቴክኖሎጂ የብዙ ሰዎችን ህይወት ያቀለለና ለብዙ ኢትዮጵያውያን ስራ የፈጠረ እንደሆነ የሶፍትዌር ኢንጂነርና በሎስ አንጀለስ ውስጥ በሚገኘው ሲቲ ናሽናል ባንክ ምክትል ፕሬዝዳንት የሆነው ዮሴፍ አዱኛ ይገልጻል። ያዮቢ ሲል ባቋቋመው የኢንፎርሜሽን ቴክኖሎጂ ትምህርት ቤት በዚህ አመት ብቻ ከ200 በላይ የሚሆኑ ኢትዮጵያውያኖችን በነጻ ያሰለጠነው ዮሴፍ ቴክኖሎጂን ለመልካም ስራ ካዋል ነው በቀጣይ አመታት ህይወታችንን የሚቀይር ነው ይላል።
እንግዲህ ወደፊት ስናይ ቴክኖሎጂ የሚያመጣቸው ብዙ ለውጦች ይኖራል። ለምሳሌ አርቲፊሻል ኢንተለጀንስ የሚባል የቴክኖሎጂ አንድ ፓራዳይም ተፈጥሯል። በስሩ ማሽን ለርኒንግ፣ ዳታ ሳይንስ የሚባሉ ፊልዶችን ይዞ ማለት ነው። አርቲፊሻል ኢንተለጀንስ በአግሪካልቸር ዙሪያ፣ በሜዲሲን፣ በኤጁኬሽን ኢቨን በፋይናንስ ዙሪያ እጅግ በጣም ትልቅ ሮል ይኖረዋል ማለት ነው። ሌላው በተለይ የኮቪድ ያመጣው ኢምፓክት ወደፊትም ትልቅ የሆነ ሺፍት ይኖረዋል ብዬ አስባለሁ። ለምሳሌ ቤት ውስጥ መስራት፣ እንደውም አሁን ብዙዎቹ ካምፓኒዎች ከቤት ብቻ የሚሰራ እያሉ ስራ ማውጣት ጀምረዋል ማለት ነው።
እነዚህን አዎንታዊና አሉታዊ ሁነቶችን ያስተናገደው የፈረንጆቹ 2020 ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም ያለፉትን ፈተናዎች ረስተው አዲሱን 2021 በብዙ ተስፋ ሊቀበሉት ዝግጅታቸውን አጠናቀው እየጠበቁ ነው። እኛም የፈረንጆቹን አዲስ ዓመት ለሚያከብሩ መልካም አዲስ ዓመት እንዲሆን እንመኛለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪኦኤ ነው። የኢትዮጵያ ልማት ባንክ ለሶማሌ ክልል በመጪዎቹ 6 ወራት ለአነስተኛና መካከለኛ አምራች ኢንዱስትሪዎች ብድር የሚሰጥ 500 ሚሊዮን ብር ማዘጋጀቱን ክልሉ አስታወቀ። የክልሉ ምክትል ርዕሰ መስተዳደር አቶ ኢብራሂም ኦስማን ፋራህ ለቪኦኤ እንደገለጹት ወለድ አልባ ብድርም የሚቀርብ መሆኑና ክልላቸውም ውጤታማ እንቅስቃሴዎችን መርጦ የመሬት አቅርቦት እንደሚያመቻች ተናግረዋል። አዲስ ቸኮል ተጨማሪ አለው።
በቅርቡ በንግድ ሚኒስትር መላኩ አለበል የተመራ የልዑካን ቡድን በጂጂጋ ከተማ ተገኝተው ከሶማሌ ክልል መንግስት ካቢኔ ጋር ውይይት ካደረጉ በኋላ በመጪዎቹ 6 ወራት ለአነስተኛና መካከለኛ አምራች ኢንዱስትሪዎች የሚሰጥ የግማሽ ቢሊዮን ብር ብድር በኢትዮጵያ ልማት ባንክ በኩል መመቻቸቱን የክልሉ ምክትል ርዕሰ መስተዳድር አቶ ኢብራሂም ኦስማን አስታውቀዋል።
አዎ፣ በንግድ ሚኒስትሩ የሚመራ ቲም መጥቶ ነበረ ወደ ክልላችን ጂጂጋ ከዚህ ውስጥ አንዱ የልማት ባንክ ፕሬዚደንት ዶክተር ዮሐንስ ነበሩበት። የአነስተኛ መካከለኛ ማኑፋክቸሪንግ ኢንተርፕራይዞች ባለስልጣን ኃላፊ ነበሩ። ሌሎች የሚመለከታቸው በተለይ ማኑፋክቸሪንግን በደገፍ የሚመለከታቸው የተለያዩ አካላቶች ነበሩና ከክልሉ ካቢኔ ውይይት አድርጓል። እግረ መንገዱ የንግድና የባዛር ትሬት ነበረ በጅጅጋ፣ እዛም ጉብኝት አድርጓል። በስብሰባ በአጠቃላይ መጨረሻ የተስማማ ነው በተለይ በሚቀጥሉት 6 ወር ለአነስተኛ እና መካከለኛ ማኑፋክቸሪንግ የሚሆን እንዲሁም ደግሞ ለአግሮ ፕሮሰሲንግ የሚሆን ወደ 500 ሚሊዮን ብር ለክልሉ ተመድቧል።
በያዝነው አመት መጀመሪያ የኢትዮጵያ ልማት ባንክ ፕሬዚዳንት ሆነው የተሾሙት ዶክተር ዮሐንስ አያሌው ባንካቸው ለሶማሌ ክልል ወለድ አልባ ብድር ጭምር ማመቻቸቱን ይፋ እንዳደረጉ ነው አቶ ኢብራሂም ያስታወቁት። የኢትዮጵያ ልማት ባንክ በሶማሌ ክልል ባሉ ቅርንጫፎቹ ከዚህ በፊት በአራት አመት ያበደረው 130 ሚሊዮን ብር ብቻ መሆኑን ያስታወሱት አቶ ኢብራሂም አሁን በ6 ወር ውስጥ 500 ሚሊዮን ብር ማዘጋጀቱ ትልቅ ምርታ ነው ብለዋል። ባንኩ ከብድር አሰጣጥ ጋር በተያያዘ አሉበት ያሏቸውን ችግሮች ክልሉ ገልጾ ችግሮቹን ለመቅረፍ ከጋራ መግባባት ላይ መደረሱንም አቶ ኢብራሂም አስታውቀዋል።
ወለድ አልባ አው ፕሮዳክቶች አልጀመሩም ነበረ፣ አሁን ግን እሱን ጀምሯል። ሁለተኛ የክትትልም ችግር ነበረ፣ የቁጥጥርም ችግር ነበረ፣ ምልልሶች ነበሩ፣ ቢሮክራሲዎች ነበሩ ከዚህ በፊት ፍትሐዊ አልነበረ ማሰጣጡ። ይህን ሁሉ ችግር ገምግመን በቀጣይ ባንኩም 7 ዋና ዋና የሚባሉ ችግሮችን ለይተው ከክልሉ ጋር እንደሚሰራና በዚህ ላይ ዘላቂ መፍትሄ እንደሚያመጣ እኛም ደግሞ ከክልሉ ከባንኩ ጋር በቅርበት ሆነን ይህን ገንዘብ ለታለመለት በአግባቡ ደግሞ ውጤት ሊያመጡ የሚችሉ አምራቾችን በመመልመል የግንዛቤ በመስራት ክልሉን ተጠቃሚ ማድረግ እንደ ሀገር ደግሞ ለሚኖረው ኢኮኖሚያዊ እንቅስቃሴ ክልሉ የራሱን ድርሻ ማበርከት እንዲችል ነው እንግዲህ ተስማምተን ወደ እኛም ወደ ቅድመ ዝግጅት ይሄድ ነው።
ከኢትዮጵያ ልማት ባንክ ባሻገር የቀድሞ ሜቴክ የአሁኑ ኢትዮ ኢንጂነሪንግ ግሩፕ የማመረቻ ቦታዎችን ወይም ሼዶች ግንባታ ላይም አስፈላጊውን ድጋፍ እንደሚያደርግላቸው መስማማታቸውን አቶ ብራይም አስታውቀዋል። በክልሉ በኩል ብድሩን የመጠቀም አቅምና ፍላጎት ያለው ማህበረሰብ መኖሩን ያስታወቁት አቶ ብራይም ክልሉን በዚህ ረገድ የሚጠበቅበትን የቤት ስራ በአግባቡ እንዲወጣ አቅጣጫ ተቀምጦለታል ብለዋል።
በትንንሽ ነገር ጀምረው ትልልቅ ለውጥ ያመጡ የህብረተሰብ ክፍሎችን አይተናል። ከጎረቤት ሀገራቶችን ስለምንጎራበት እና የቢዝነስ ትስስሩም ልውውጡም በቅርበት ስለሆነ ልምዱ በደንብ ያካበቱ አሉ፣ ሀሳቡ በደንብ ያላቸው አሉ። የተወሰነ የፋይናንስ ድጋፍ ከተደረገ ምችችት ከተደረገ የመስሪያ ቦታ ብዙ ለውጥ ማምጣት ይቻላል። ስለዚህ ክልሉ የወሰድናቸው አሉ። አሁን በጥናት የለየ ነው። በጣም በሚያሳዝን መልኩ ከ5% በታች ነው ክልሉ መሬት እያዘጋጀ ለኢንቨስትመንት እየሰጠ ያለው። ይሄ መገልበጥ መቀየር አለበት። በጣም ትልቁን ድርሻ ክልሉ መውሰድ አለበት። የተለያዩ የኢንዱስትሪ መንደሮችን ማዘጋጀት አለበት። ብዙ ማበረታቻ ያለው የኢንቨስትመንት ሞዳሊቲዎችን ማዘጋጀት አለበት። ስለዚህ ከዚህ አንጻር መሬትም ክልሉ እንዲያመቻች አቅጣጫ ተቀምጧል። በዚህ ረገድ በዚህ ሊለሙ የሚችሉ ኤሪያዎችን ለይተው በኢንዱስትሪ ዞን ወይም በኢንዱስትሪ መንደር ደረጃ የተለዩ ቦታዎች አሉ። በፍጥነት እነዚህ ወደ ስራ መግባት እንዳለባቸው ነው አቅጣጫ የተቀመጠው።
የሶማሌ ክልል በአምራች ኢንዱስትሪ ዘርፍ 100,000 የስራ እድል ለመፍጠር ቢያቅድም በተግባር ግን ከዚህ በላይ ስራ እድል ሊፈጠር እንደሚችል ነው አቶ ኢብራሂም የሚናገሩት። በቅርቡ አዳዲስ አመራሮች ተሾመውለት ወደ ስራ የገባው የኢትዮጵያ ልማት ባንክ በአመቱ ውስጥ 10 ቢሊዮን ብር ብድር ለመስጠት ያቀደ መሆኑ ከተቋሙ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። አሁን ደግሞ ወደ ሌላ ዘገባ እንለፍ። የቀድሞ የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሮኝ ነው የተወለደው እኖረዋለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አቤቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንችስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋዥ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ ያደረ ህይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመላክተው መላኩ ከስድስት ወር የጎዳና ቆይታ በኋላ ተፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ እያለም ትምህርቱን መቀጠል ችሏል። በጨፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስላልነበርም በየቤቱ እየዞረ ቴፑን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጡን ይበላው እንደነበረ ያስታውሳል።
አዝማሪ ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤትም የሚሰራው ለሱ ገቢ ማግኛ ውጪ ማዳንም አያስበውም። አንዱ ቤት አንዱ ይመጣል፣ እሱ የለታዊ ነገር መስራቱን ብቻ ነው። እና ያ ነገር በጣም የሚያሳስበኝ የነበረው እንደገና ውዝዋዜ ምንም የተከበረ ሙያ አይደለም። በቃ የሚወዛወዝ ያቅተኛል እንዴ? እሱም ራሱ ዛፍም እኮ ይወዛወዛል ይችላል የሚል ተቀጥላ ነገሮች አሉበት። እና እሱ ሀገሬን በጣም ስለሚወደው ስለ ሀገር ፍቅር ወይም ስለ ሀገር ያለውን ሀብት ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት የምታወሪ ነው የሚመስለው ከማንም እንዳትግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ እና እዚህም ደግሞ ህይወት ስላለ በቃ ሽልማቱን የሚሸልምሽን ሰው ትከታያለሽ እንጂ አንቺ ያለሽ ታለንት አለ። ለምን የሚክራ ያለ ወይ ትምህርት አለ፣ ምግብ አለ፣ ሰርቫይቫል ነገር ስላለ ገንዘቡን ቤትም እንዲመጣ ነው እንዲምትፈልጊ እዛ ላይ ያፎከስ አጋረኝ። ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው። አስተምር ነበር በየቤቱ ስፒከር ተሸክሜ የኔ ኢንካም የማገኘው እሱ ነበረ። በጣም ሰው መድረክ ላይ ተሰራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል እና እዛ ላይ እኔ ሌለበት መድረክ የለም ማለት ይቻላል። በወቅት በወር አንዴ ይቀርብ ነበረ። እኔ ህልሜን ድሪሜን አይቼዋለሁኝ። እኔ ለሰው ለማሳየት ነው ጥረት እያየሁት ነው።
መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገር በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረት ቶች መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጨፋሪዎች የሽልማት ገንዘብ ከመጠበቅ ውጪም ደሞዝ እንዲያገኙ ማድረግንም የጨመረ ነበር።
ያንን ህመም ስላለኝ ውስጤም ቁጭት ስላለ ልክ ስጀምረው ሙዚቃውንም የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ ደሞዝ ጀመርኩ። ከዛ በኋላ ኢንትሮ ብሪጅን በጠበቀ ይሄ የሙዚቃውን መልክ በጠበቀ እንደ ትዝታ ባቲ አንቺውዬ አምባሰልን በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው እንዲዘፍኑ እንጂ እንዲያደርጉት ዳንሱንም በራሴ መንገድ ኬሮግራፍ በማድረግ ኮምፖዝ እያደረግኩ ጥሩ ጥሩ ነገር በማድረግ እዛ ህዝብ መምጣት ጀመረ። ከዛ ወዲያው ደግሞ ሲጋራ ማጨስ አስቆምኩ። የዛሬ 11 ዓመት ምናምን ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩኝ እያጠጣው አፍናሪ ቤት በቃ ውስኪ ያወረደ የሚከበርበት ሀብታሙን የሚታይበት የዛ አይነት ስሜት ያለብን ህብረተሰብ ያለው እና ማለት ጠጅንና አረቄን አገር በቀል እውቀቶችን ኬሚካል ያልሆኑ ነገሮችን በመናቅ ማለት ነው የወረደ አቅም የሌለው ሰው እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም ከአቀራረቡም ከአለባበሱም ስነስርዓቱን ወጉን ማዕረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ መጣው ማለት ነው እና ፈረንጆችን ውጭ ሰራ ስለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረኩት ከዛ በ2009 በፈረንጆች ኢትዮ ከለር የሚል ባንድ መሰረትኩ። ኢትዮ ከለር 3 ትውልድ ይታይበታል። እና ዩቲዩብ ላይ እንደምታዩት አንጋፋዎቹ ጡረታ ወጥተው ወይም ጡረታ ሳይወጡ ገና በእነሱን የሚጠቃ በማይኖር ሰዓት ጡረታ ወጥተዋቸው የሚገርም ስራ ነው የሚሰሩት። ተረስተዋል በዘፈኖቻቸው አድገን እና አብረውን ያሉ ችግር ውስጥ ሆነው ወይ አብረውን አጠገባችን ቆመው በአካል አያውቋቸውም እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ ሶማሌ ሶማሌ ዘፋኝ ኢትዮጵያ ሶማሌ የኩማማ ኮንሶ እንደዚህ ኦሪጂናሎችን በማምጣት ኢትዮ ከለር ላይ በቃ በሳምንት በሁለት ሳምንት አንዴ በማቅረብ እንደገና ሸክላዎች አሰባስብ እገዛ ነበረ። ማጫወቻ እንኳን ሳይኖረኝ ኢቭን አዲሱ ትውልድ ሸክላ ምን እንደሆነ አያውቀውም። እና እሱ በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያ በፊት ለአንድ ሰዓት ሸክላውን አጫወት ነበር። እና ሰው ኢንተረስቲንግ ሆነ። በቃ የራበውን ነገር የሚያገኝበት ቦታ አገኘ። በቃ ለመጀመሪያ ጊዜ እዛ ጋር እንደገና ማምጣት ሀይሉ ዲሳሳ ወደ አስራ ሁለት አልበም ያለ የኦሮምኛ ዘፋኝ ጋሽ ዮሐንስ አፈወርቅ ፍቅር እስከ መቃብር ዋሽንት እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ።
መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የኔዘርላንድ የዘውድ ሽልማት የሆነው የፕሪንስ ክላውስ የሎሬትነት ሽልማትም በመልካም ሰዓት የመጣና የባህል ማዕከሉን ለማስቀጠል ያገዘ እንደሆነም ያስረዳል።
የክሪስ ፍራን ክራውን ፈንድ ይባላል። ከ84 ሀገሮች ውስጥ የመጀመሪያውም አልፋቹ 42 ገባ። ከ42ቱ 7 ብቻ ነበር የሚመረጠው ከዓለም ሁለቱ አፍሪካ ነው። አንዱ ፈንድቃ ነው፣ አንዱ ከጋና እና ኮንግራቹሌሽን ነው። እና እንደውም ብር 25,000 ዩሮ ሽልማት አለው። እኔ አፕሪል ዘፍን ነው ተመ የመሰለኝ እኔ አላቅም። ባንክ ነበር የላኩ ስልክ በሁለተኛው ቀን ብሩ ገብቷል። እኔ የሚገርም ነው በቃ የሚካኤል ነገር እግዚአብሔር ነገር አልኩኝ። ምክንያቱም በሻንገች ኢንቨስቴ ስትሰሪ እኛ ያምላክ አለና በዛ እንደዛ በሆንኩ ሰዓት ከዛ ቤቱን ማደስ ጀመርኩኝ።
የፈንድቃ የባህል ማዕከል መስራች የሆነው መላኩ በላይ በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
داستلشی به تال لندل کلای ورده یالا یش های دلم کنه ولم کنو یمین آجل اسکی مواصل مرو های رفه مای گل ماجفش بی فتو بی برو اسکا خود
አድማጮቻችን የዛሬ የጋቢና ቪኦኤ መሰናዳችንን እዚህ ላይ አጠናቀን ልንሰናበታችሁ ነው። አስተያየቶቻችሁን በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ስናስተናግዳችሁ ያመሸነው ሰለሞን አባተ፣ በአርትኦቱ ኤደን ገረመው፣ በመስተንግዶ ኤልያስ አስማረ፣ በቅንብሩ ሀብታሙ ስዩም፣ በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በየመኖሪያ ቤታችን በመሆን ነው። በንጋው ምሽት እስከምንገናኝ ድረስ ደህና ደሩ።
Shy, I'm kind of